ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ምሽት ነሐሴ 4 2015 ዓ.ም መሰናዶ ጀመረ። ከተኩስ ጋር በባሉት የአማራ ክልል ከተሞች እንቅስቃሴዎች መጠነኛ እንቅስቃሴዎች መጀመራቸው ተገለጸ።
ዛሬ ባታ ሰላም ነው እንግዲህ ተኩስ ድምጽ አልሰማንም። አሁን ወሩሪ አንዴ ፈደቀው እኛም ወደ ከተማ አይደል ነበር ዝግ ቦታ ዝግ ነው ያው ሰው እንቅስቃሴ አለው።
ጎንደር ዛሬ ሪሞቱ ልጆች ለቀማለኛች አስከሬን ካንድ ቤት ሁለት የሞተባትም አለ። ዛሬ በየቤቱ ደመር በደመር ነው። ያልተቀበሩም እንዲቀበሩ አስከሬን እየተነሳ ቀብርም እየተፈጸመ ነው። ያልተላቀሰም ደመር እየተላቀሰ ነው። ዛሬ ነው እንግዲህ በትንሹም ቢሆን ግንኙነት የተደረገው።
የሰማችኋቸው በአማራ ክልል የተለያዩ ከተሞች ያነጋገርናቸው ነዋሪዎች መካከል ናቸው። በምሽቱ ዘገባ ይኖረናል። በሌላ በኩል ደግሞ በአማራ ህዝብ ላይ ለአመታት የተለየ የዘር በደል ተፈጽሞበታል ያሉ ኢትዮጵያውያን ዛሬ በዚህ በዋሽንግተን ዲሲ ሰልፍ አካሂደዋል። ዝርዝሩ ወደ በኋላ ላይ የሚደመጥ ይሆናል። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አመሻችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ ኤደን ገረመው መሰናዶውን በመምራት ጽዮን ግርማ በአርቶቱ ብርሃን ሀይሉ ደግሞ ስርጭቱን ከስቱዲዮ በማቀናበር እስከ ምሽቱ 4 ሰዓት ድረስ አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ዝግጅቶቻችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪያማሪክ የፌስቡክ ገጽ ላይና ድረገጽ ላይ እንድትከታተሉ እየጋበዝን አሁን ከዓለም ዙሪያ ወደ ተሰባሰቡ ዜናዎች እንሻገራለን።
በድጋሚ እንደምናመሻችሁ፣ ዜናውን ማሰማችሁ እንግዲህ ወልዴ ነኝ። በአማራ ክልል በፌደራል መከላከያ ኃይሎችና በፋኖ መካከል ለቀናት ከተካሄደው ግጭት በኋላ አብዛኛው የአማራ ክልል ዛሬ ሐሙስ የተረጋጋ መሆኑን የክልሉ ነዋሪዎች መናገራቸው፣ በኦሮሞ ነጻነት ሠራዊት ወይም መንግስት ሸኔ ያለ በሚጠራው ታጣቂ ቡድን ደጋፊነትና አባልነት የተጠረጠረው የተያዙ 330 ያህል ዜጎች ከሁለት ዓመታት በላይ ያለ ፍርድ ታስረው እንደሚገኙ ቤተሰቦቻቸው መናገራቸው የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። በአማራ ክልል በፌደራል መከላከያ ኃይሎችና በፋኖ መካከል ለቀናት ከተካሄደው ግጭት በኋላ የፌደራል መንግስት አካባቢውን ታጣቂዎች ከከተሞች ማስወጣቱን ማስተዋወቁን ተከትሎ አብዛኛው የአማራ ክልል ዛሬ ሐሙስ የተረጋጋ መሆኑን የክልሉ ነዋሪዎች ተናግረዋል። በክልሉ በነበረው አለመረጋጋት ምን ያህል ሰዎች ጉዳት እንደደረሰባቸው እስካሁን ይፋ የተደረገ የቁጥር መረጃ ባይኖርም የተለያዩ ሆስፒታል ውስጥ የሚያገለግሉ የሕክምና ባለሙያዎች ግን በርካታ ንጹሃን ዜጎች መገደላቸውንና ጉዳት እንደደረሰባቸው ለአዣንስ ፍራንስ ፕሬስ ዜና ወኪል ተናግረዋል። አንድ በጎንደር ዩኒቨርሲቲ ሆስፒታል ውስጥ የሚሰሩ ሐኪም ለዜና ወኪሉ በሰጡት መረጃ ወደ ሕክምና ተቋሙ ከተወሰዱት ሰዎች መካከል 20 ሰዎች መሞታቸውን እና በአብዛኛው ንጹሃን ዜጎች የሆኑ 190 ሰዎች ደግሞ ጉዳት እንደደረሰባቸው ገልጸዋል። ስማቸው እንዳይገለጽ የጠየቁት እኚህ ሐኪም በሆስፒታሉ ምግብና መድኃኒት እያለቀ ነው ያሉ ሲሆን በኦክሲጅንና በደም እጥረት ምክንያት በሆስፒታሉ የሚገኙት ታካሚዎች እየሞቱ ነው ሲሉ ሁኔታውን አብራርተዋል። በተመሳሳይ ባህር ዳር በሚገኘው ፈለገው ሆስፒታል የሚገኙ ሌላ ሐኪም ጉዳት የደረሰባቸው 130 ሰላማዊ ዜጎች ወደ ሆስፒታሉ መግባታቸውን ገልጸው ከነዚህ ውስጥ የ10 ሰው ህይወት ማለፉን ተናግረዋል። ሰዎች በመንገድ ላይ ሊደርስባቸው የሚችለውን አደጋ ተጋፍጠው የተጎዱ ቤተሰቦቻቸውን ተሸክመው በእግር ወደ ሆስፒታሉ ይመጣሉ ያሉት ሐኪም በከተማው ውስጥ ባለው ከፍተኛ ስጋት የተነሳ አምቡላንሶች ስራ ማቆማቸውን ተናግረዋል። በተያያዘ የአማራ ብሔራዊ ንቅናቄ አብን በአማራ ክልል ለተፈጠረው ችግር የፌደራሉንና የክልሉን መንግስት ቀዳሚ ተጠያቂዎች አድርጓል። የኢትዮጵያ ቀይ መስቀል ማህበር በበኩሉ ዛሬ በሰጠው መግለጫ በአማራ ክልል በግጭቱ ለደረሰው ሰብአዊ ቀውስ ምላሽ ለመስጠት የድጋፍ ማሰባሰብ ስራ መጀመሩን ገልጾ በግጭቱ የሚሳተፉ አካላት የማህበሩን እንቅስቃሴ ደህንነት እንዲጠብቁ ጠይቋል። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ዛሬ በሰጠው መግለጫ ደግሞ ሁሉም የግጭት ተዋናይ አካላት ለሰላም ቅድሚያ እንዲሰጡ ጠይቋል። አድማጮች፣ በዚህ ጉዳይ ላይ በአብይ ርዕስና በመጽሔት ዝግጅታችን ሰፋ ያለ ዘገባ ይኖረናል። በኦሮሞ ንጻነት ሰራዊት ወይም መንግስት ሸኔ ያለ በሚጠራው ታጣቂ ቡድን ደጋፊነትና አባልነት ተጠርጥረው የተያዙ 330 ያህል ዜጎች በአማራ ክልል በኦሮሞ ልዩ ዞን በከሚሴ ማረሚያ ቤት ከሁለት ዓመታት በላይ ያለ ፍርድ ታስረው እንደሚገኙ ነዋሪዎች ተናግረዋል። የልዩ ዞኑ ነዋሪ የሆኑት አቶ አህመድ ዑመር ለአሜሪካ ድምጽ እንደተናገሩት በሰሜን ኢትዮጵያ ሲካሄድ የነበረው ጦርነት ተከትሎ ሁለት ወንድሞቻቸው በቁጥጥር ስር ውለው ጉዳያቸው ለፍርድ ቤት ቀርቦ በነጻ እንዲለቀቁ ቢታዘዝም የዞኑ ፖሊስ ለፈታቸው ፍቃደኛ ባለመሆኑ አሁንም እስር ቤት እንደሚገኙ ተናግረዋል። ከነዚህ ለአመታት ያለ ፍርድ በእስር ላይ ከሚገኙ እስረኞች መካከል አንዱ የወሎ ዘፈኖችን በማቀንቀን የሚታወቀው ሳአድ አወል ከ40 ጊዜ በላይ ፍርድ ቤት ቀርቦ ክሱን በማስረጃ ውድቅ ቢያደርግም እስካሁን በእስር ላይ ይገኛል ሲሉ ቤተሰቦቹና የአካባቢው ነዋሪዎች ለቪኦኤ ተናግረዋል። በከሚሴ እስር ቤት ውስጥ በአሁኑ ጊዜ 760 የሚሆኑ እስረኞች ያሉ ሲሆን ከዚህ ውስጥ 330 የሚሆኑት በኦሮሞ ነጻነት ሰራዊት ደጋፊነትና አባልነት ተጠርጥረው የተያዙ ናቸው ሲሉ ነዋሪዎቹ ለቪኦኤ ዘጋቢ ተናግረዋል። በጉዳዩ ላይ መንግስት ኃላፊዎችን አስተያየት ለማግኘት ጥረት ቢደረግም የልዩ ዞኑ የፍትህ የጸጥታና ደህንነት እንዲሁም የኮሙኒኬሽን ቢሮ የአማራ ክልል በአሁኑ ወቅት በአስቸኳይ ጊዜ አዋጅ ስር ያለ በመሆኑ ምላሽ ለመስጠት እንደሚቸግራቸው ገልጸዋል። በኢትዮጵያ ሰብአዊ መብቶች ኮሚሽን የአማራ ክልል ቅርንጫፍ ጽህፈት ቤት ስለ ጉዳዩ ተጠይቆ ምላሽ ለመስጠት አመቺ ሁኔታ ውስጥ አለመሆኑን ገልጾ ወደፊት ጉዳዩን በመከታተል ምላሽ እንደሚሰጥ መግለጹን የሪፖርተራችን ገልሞ ዳይዝ ዘገባ አመልክቷል። የተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራም በኢትዮጵያ ትግራይ ክልል ለሶስት ወራት አቋርጦት የነበረውን የምግብ እርዳታ መቀጠሉን ቢናገርም የክልሉ የአደጋ ዝግጅነት ኮሚሽነር የምግብ እርዳታው አሁንም እንደተቋረጠ መሆኑን ተናግረዋል። ኮሚሽነሩ ዶክተር ገብረህይወት ገብረ እግዚአብሔር ለቪኦኤ በሰጡት ቃል የምግብ እርዳታው ከታገደበት መጋቢት ወዲህ በክልሉ ካሉ 7 ዞኖች ውስጥ በ3ቱ ከረሃብ ጋር በተያያዘ የ1411 ሰዎች ሕይወት ማለፉን መዝግበናል ብለዋል። የዓለም የምግብ ፕሮግራም በተለያዩ የትግራይ አካባቢዎች የምግብ እርዳታ መቀጠሉን ባለፈው ማክሰኞ አስታውቆ ነበር። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ ነው። የኒጀር መፈንቅለ መንግስት መሪዎች አዲስ መንግስት አቋቁመዋል። የመፈንቅለ መንግስቱ መሪዎች ፕሬዝዳንት መሐመድ ባዙምን ወደ ስልጣን እንዲመለሱ የምዕራብ አፍሪካ ሀገሮች ክልላዊ የኢኮኖሚ ማህበረሰብ ኤኮዋስ የሰጣቸው የእሁዱ የጊዜ ገደብ አልፏል። መሪዎቹ ቀጥሎ በሚወስዱት እርምጃ ላይ ለመምከር ዛሬ አቡጃ ላይ አስቸኳይ ስብሰባ ተቀምጠዋል። የዚህን ዝርዝር ቆንጅታ እየታቀርብልናለች።
ኒጀር ዋና ከተማ ኒያሜ ላይ የሚገኘው የቪኦኤ ዘጋቢ እንዳለው ጁንታው የሽግግር መንግስቱን ያቋቋመው የኤኮዋስ መሪዎች አቡጃ ላይ ከመሰብሰባቸው በጥቂት ሰዓታት ቀደም ብሎ ነው።
የሽግግር መንግስቱ 21 አባላት አሉት። 6ቱ የጦር ኃይል አባላት ናቸው። የመከላከያ ሚኒስትርነቱ የተሰጠው ለቀድሞ የጦር ኃይሎች ዋና አዛዥ ለጀነራል ሳልፍ ሞዲ ነው። የጸጥታ ኃላፊ ደግሞ ጀነራል ቱምባ ማምበር ናቸው። ቃል አቀባይ የነበሩት ኮሎኔል ሜጀር አብዱራማን አማዱ የወጣቶች ሚኒስትር ሆነዋል።
የመፈንቅለ መንግስቱ መሪዎች የወሰዱት እርምጃም የኤኮዋስን ጥያቄ አንቀበልም በሚለው አቋማቸው መጽናታቸውን እንደሚያሳይ ተመልክቷል። የሀገሪቱን መሪ መሐመድ ባዙምን የፕሬዝደንታዊ ዘብ አባላቱ ከገለበጧቸው ጊዜ አንስተው በመኖሪያ ቤታቸው በቁም እስር አውለዋቸዋል። ፓርቲያቸው ትናንት እንደገለጠው ቤተሰቡ ምግብ እያለቀበት ነው፣ ውሃም ኤሌክትሪክም ተቋርጦበታል። ይህ በዚህ እንዳለ ቀድሞ የተዋረጎች የሽምቅ ተዋጊ ቡድን መሪ የነበሩ አንድ ፖለቲከኛ መፈንቅለ መንግስቱን የሚቃወም ንቅናቄ ጀምረዋል። የመጀመሪያው የተደራጀ ተቃውሞ መሆኑ ነው። ጁንታው እስከ ትናንት ረቡዕ ድረስ የዲፕሎማሲ ጥረቶችን አልቀበልም ብሎ የከረመ ሲሆን ትናንትና ግን የናይጄሪያ ፕሬዚደንት ቦላ ቲኑቡ የላኳቸውን 2 መልእክተኞች ተቀብሎ አነጋግሯል። በሌላ በኩል በኒጀር የሚገኘው የዩናይትድ ስቴትስ ኤምባሲ ኒያሜ ውስጥ የተቃውሞ ሰልፍ ለመቆጣጠር ብዛት ያለው የጸጥታ ኃይል መሰማራቱን አመልክቶ አሜሪካውያን ቤተ መንግስቱና መሃል ከተማው አካባቢ ከመገኘት እንዲቆጠቡ መክረዋል።
በመጨረሻም በማዊ ሃዋይ በተከሰተው የእሳት አደጋ እስካሁን ቢያንስ 36 ሰዎች መሞታቸው ታውቋል። በደሴቲቱ እሳቱ በፍጥነት በመዛመቱ በሺ የሚቆጠሩ ነዋሪዎች ቤታቸውን ጥለው በመሸሽ ላይ ናቸው። ጥንታዊ ህንጻዎች በሚገኙባትና የቱሪስት መዳረሻ በሆነችው ላይና ከተማ እሳቱ መኪኖችንና ሌሎች ንብረቶችን ሲያቃጥል የእሳት አደጋ ሰራተኞች በመረባረብ ላይ ናቸው። 11000 የሚሆኑ አገር ጎብኚዎች ትናንት ረቡዕ ደሴቲቱን ለቀው መውጣታቸው ሲታወቅ ተጨማሪ 1500 የሚሆኑት ዛሬ እንደሚወጡ ይተበቃል። ክብራትና ክብራን ለዜናው የተመደበው ክፍለ ጊዜ በዚህ ተፈጽሟል። ለቀሪው ክፍለ ጊዜ ወደ ኤደን መራቸዋለሁ።
ወልዴን ካለም ዙሪያ ለተሰባሰቡ ዜናዎች አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ነሐሴ 4 2015 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። አብራችሁን ስለሆናችሁ አብዝተን አመሰግናለን። መሰናዶውን በመምራት ኤደን ገረመው፣ ፕሮዲውሰራችን ከብርሃን ኃይሉ ጋር እንዲሁም ደግሞ ከጽዮን ግርማ ዋና አዘጋጇ ጋር እንዲሁም ግርማ ደገፋና ሲሳይ አሸናፊ የድምጽና የቪዲዮ ቅንብር አዘጋጆቻችን ናቸው። ከነሱ ጋርና ካሜራ ድምጽ ስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ ነው የምንጋብዛችሁ። አሁን ለምሽት ወደ ያዝነው አብይ ዘገባ እንሻገር። ከተክስ ልውውጥ ዳብ ባሉት የአማራ ክልል ከተሞች መጠነኛ እንቅስቃሴዎች እንደተጀመረ ተነገረ። ከባህር ዳር፣ ከጎንደርና ከሸዋሮቢት ከተሞች ያነጋገርናቸው አስተያየት ሰጪዎች ከሰሞኑ የተክስ ልውውጥ ጋብ ተያገኙት ከተሞቹ በዛሬው ዕለት አንጻራዊ መረጋጋትና መጠነኛ የኗሪዎች እንቅስቃሴ እንደሚታዩበትም ገልጸዋል። ትላንት ጋብ ያለው የተክስ ድምጽ ዛሬም በከተሞቹ እንዳልተሰማባቸው የጠቀሱ አስተያየት ሰጪ ነዋሪዎቹ ነገር ግን በመሰረታዊ አቅርቦቶችና ግልጋሎቶች ችግር እንዲሁም ደግሞ በደህንነት ስጋት ውስጥ እንደሚገኙም አብራርተዋል። በተያያዘ የአማራ ብሔራዊ ንቅናቄ አብን በአማራ ክልል ለተፈጠረው ችግር የፌደራሉንና የክልሉን መንግስት በአመራር ብቃትና ቁርጠኝነት ማነስ ቀዳሚ ተጠያቂዎች አድርጓቸዋል። የኢትዮጵያ ቀይ መስቀል ማህበር ደግሞ ዛሬ በሰጠው መግለጫ በአማራ ክልል በግጭቱ ለደረሰው ሰብአዊ ቀውስ ምላሽ ለመስጠት የድጋፍ ማሰባሰብ ስራ መጀመሩን ገልጾ በግጭቱ የሚሳተፉ አካላት የማህበሩን እንቅስቃሴ ደህንነት እንዲጠብቁም ጠይቋል። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ዛሬ ባወጣው መግለጫ ሁሉም የግጭቱ ተሳታፊ አካላት ለሰላም ቅድሚያ እንዲሰጡም ጠይቋል። ኬኔዲ አባተ ዝርዝር ዘገባ አለው።
ለደህንነታችን እንሰጋለን በማለት ስማቸው እንዳይጠቀስ ጠይቀው አስተያየታቸውን የሰጡን የባህር ዳር ከተማ ነዋሪ ዛሬ ነሐሴ 4 ቀን 2015 ዓ.ም ተመረተ በከተማዋ የሰዎችና የንግድ እንቅስቃሴ በመጠኑ መስተዋሉን ገልጸዋል። ሆኖም በከተማው ውስጥም ይሁን ወደ ባህር ዳርና ከባህር ዳር ውጪ የሚደረግ የትራንስፖርት አገልግሎት እንደሌለ ተናግረዋል።
ዛሬ ባህር ዳር ሰላም ነው እንግዲህ አክሰስ ድምጣ ሰማር አሁን ወሮሪ አንድ ያፈደቀው እኛም ወደ ከተማ አይደል ነበር ብዙ ቦታ ዝግ ነው ያው ሰው ቁጥቃት ያለው አሁን እኛ ጧት ላይ መድኃኒዓለም አካባቢ ነበር ያለው መድኃኒዓለም አንቺ በዚህ በመራው መውጫ ላይ ነበር በዚያን ስጭት ቀን ወክ ድረስ ማርከት ማረስ መከላከው ብዙ ነው በብሩ እኛ ነው ሸክብ ይሄደ ዝምሮ ዳሪ ሰላም ነው ባዛ ምንም ነገር የለም ያው ባዛ ግን ሙሉ ወሮሪ አይደል በዚያ አህል ምናምን ይሸጥ ነበር ያንዳንድ የመጣው ሰውም ተከፋፍቷል ብዙ ወጣም መብራት የለም ገሪያ ካይሉ ቆይ ተወሰናል በተለይ ይሄን አብዛኝ ወስቶ ለዚህ ስለማይሆን ኪዳነ ተካሪ ተወሰነኛ ምደን ነበር አልፎ አልፎ የባሴባ ሰው እየመጣ አጋጣሚ ወስቶ የሚፈጅ ነበር የተወሰነ እንትን ሲለዋል።
አዎ ወስቶ ቤቶች ተከፍተው ስራ እየሰሩ ነው ማለት ነው።
ሱቅ አብዛኝ ዝግ ነው ወስቶች እንኳን አንድ ክፍለ ከተማ ያለው ወስቶ ያይና አጋጣሚኛ ይደናል ያጫካይ ልጅ ሲፈጅ ነው አለ የተወሰነ ሰውም ያለች ሁሉ ሲዘብ ነው አለ አታታሪነቱ አሁን ያለቀ ሲሄድ የሚመጣበት ቦታ አሁን ዝግ ነው ያለው ትግል ሆነብ ነው አሁን ለምሳሌ እንቸረችራለሁ ሱቆች ነው እንጂ ብዙ ቦታ ላይ ክፍት ነው በቃ አሁን እኛ ያለ እርሻ ሲጠን ነው የመጣ ነው ጧት ላይ ሄደን አሁን የመጣው ራሱ ያችናም ቻው ቸራቸራ ትግል የመጣሁኝ እና በብዛት አንድ ገበያ ብቻ ናት እንጂ ያንንም ደግሞ ወደፊት እጣቃለሁ በማለት ነው አሁን ሰው ፍራቻ ያዘ
እንደው ዋጋ እየጨመረ አይደለም
ዋጋው ዛሬኛ እንደው ምስረሱ ማለት ነው በዚህ ምክንያት መጨመር የለባችሁ ምናምን እየተባለ ህልም እየረባሰ ያለ ሰው እየሞተ ህልም መጨመር ምን ያረጋል ምናምን እየተባለ አሁን በሳምንት ባመጣ ነው ዋጋ ነው በመነሸርበት ሸጠዋል ዛሬው በጣም ብዙ ሰው በጣም ያስራራት እና እንት ስለተጎዳ በጣም ከበድ ያለ ሰው ነው ሞተና አሁንኛ ዋጋ ራሱ ማለት ያጣነው ምናምን እንደሚረሰሱ ይሸጣው ሰውቃ
ከጎንደር ከተማ አስተያየታቸውን የሰጡን የከተማዋ ነዋሪ ምንዲሁ በከተማዋ መጠነኛ የሰዎች እንቅስቃሴ መጀመሩን ነግረውናል። ለቀናት በቆየው ግጭት የሞቱ ሰዎችን የመቅበር ተግባር ዛሬም መቀጠሉንም አስተያየት ሰጪው ገልጸዋል።
ጎንደር ዛሬ የሞቱ ልጆች ለቀማረኛች አስከሬን ካንድ ቤት ሁለት የሞተባትም አለ። ዛሬ በየቤቱ ደመር በደመር ነው። ያልተቀበሩም እንዲቀበሩ አስከሬን እየተነሳ ቀብርም እየተፈጸመ ነው። ያልተላቀሰም ደመር እየተላቀሰ ነው። ዛሬ ነው እንግዲህ በትንሹም ቢሆን ግንኙነት የተደረገው እና አብዛኛው ግድያ ደግሞ ንጹሃን ላይ ነው። መንግስት ደግሞ እንደዚህ አይነት ባስተውሎት ማየት አለበት። የነገር አሁንም ሊቀጥል ስለሚችል በሰከነ መንገድ ከባኖች ጋር ሰከነ መንገድ ቢው አዋጭ ሆናል እንገምታለን። ከዛውጭ እንቅስቃሴ አልፎ አልፎ ተጀምሯል። ያን ያህል አጥጋቢ አይደለም። ሰው እንዳልኩ በድንጋጤ ውስጥ ነው ያለው። ሰው ስጋት ላይ ነው። ነገ ምን ይፈጠራል አይነት ስሜት ድንጋጤ ስላለ እስካሁን ያን ያህል ፍሬ ተጀመረ ነገር የለም። ያን ያህል የለም። መከላከያ መከተመው ወጥቷል። ሞጣ ብሏል ይመስል
አሁን ከተማ ውስጥ የመከላከያ ወታደሮች ነው አይታዩ?
አዎ ወጣ ብለው የሉም አይታዩ። ሰውም አሁን ምግብ የሚያጣበት አጋጣሚ ይፈጠራል ብዬ ነው ገምተው። በዚህ ከቀጠለ ለምሳሌ የጾም ምግብ ነው አብዛኛው የሚመገበው። እነዚህን የሚያመጣቸው ከአርሶ አደሩ ነው። አርሶ አደሩ ደግሞ ገበያ ካልመጣ የት ይገዛል?
ሸዋሮቢት ከተማም ዛሬ ወደ መደበኛ እንቅስቃሴዋ የመመለስ አዝማሚያ ተስተውሎባት እንደዋለች ነዋሪዎቿ ይገልጻሉ። የትራንስፖርት እንቅስቃሴም መኖሩን የገለጹት አንድ አስተያየት ሰጭ ጠዋት ላይ ከከተማው ወጣ ካለ ስፍራ የተኩስ ድምጽ ተሰምቶ እንደነበረም ተናግረዋል።
አሁን ደህና አለም አይለ አሁን ትንሽ ከትላንትናው ጋር ይላል አጋጣው ሳይሰማ ተኩሱ ጣቅ ብሏል።
ግራጥ ታለም ሳይሰማ ማለት ነው ተኩስ?
አዎ ከተማ ተራራው ላይም አሉ እኮ ከተማው ላይ ተራራው ላይ አሉ ተኩስ አንድ ሁለት ይተኩስና ፖፖ።
አሁን አጠቃላይ ያለው እንቅስቃሴ ምን ይመስላል ከተማው ላይ?
የከተማ ምን ይባጣች አሉ አይደለ? እነሱ አልኮልስ መስጠት ጀምረዋል። ከተማው ባንክ ቤት ዝግ ነው። የተወሰኑ ውጭ አልፎ አልፎ ተፍተ ነው እንቅስቃሴ ከአንድ ሰዓት በኋላ የለም።
ከምሽቱ አንድ ሰዓት በኋላ ማለት ነው?
ከተሰልፍናው ይሻላል ዛሬ ነገን ደግሞ ፈሪያጣ።
ሌላ የሸዋሮቢት ነዋሪ ደግሞ
መኪና እየተንቀሳቀሰ ነው ዛሬ ምንም የለም አሁን ዛሬ ሰላም ነው ምንም ነገር የለም። ከየቦታው ነው መኪና እንቀሳቀሳል በቃ።
የተኩስ ድምፅስ አለ?
ተኩስ ዛሬ ጠዋት ላይ ግን ነበረ። የሆነ ዝም ብሎ ጠዋት ላይ ነበረ።
ከተማ ውስጥ ነው ወይስ?
ከተማው ወጣ ይላል።
የሰው እንቅስቃሴስ ቤቶችስ በተለይ የንግድ ቤቶች ተከፍተዋል?
ዛሬ ነው እንግዲህ ምንም የለውም። ያን ያህል ባይሆንም ይወጣል ሰው። የግል እንትኖች ሱቆቹ ምናምን አልፎልፎ ከፍተውላል ፎልፎ። የንግድ ምናምን የለም። መንግስት ቤት ምናምን መታየት የከፈተ የለም።
የአስቸኳይ ጊዜ ጠቅላይ መምሪያ እዝ ትናንት ባወጣው መግለጫ ባህር ዳር፣ ደብረ ማርቆስ፣ ደብረ ብርሃን፣ ላሊበላ፣ ጎንደርና ሸዋሮቢት ከተሞች ዘራፊው መንጋ ካላቸው አካላት ስጋት ነጻ ሆነዋል ማለቱ ይታወሳል። ነጻ ሆነዋል ባላቸው ከተሞች ከዛሬ ጀምሮ የአውሮፕላን በረራና ሌሎች አገልግሎቶች እንደሚጀምሩም ጠቁሟል። በተያያዘ ወደ ባህር ዳርና ጎንደር ዛሬ በረራ እንደሚጀምር በትናንትናው ዕለት ያሳወቀው የኢትዮጵያ አየር መንገድ ከነገ ጀምሮ ደግሞ ወደ ደሴ ወይም ኮምቦልቻ በጊዜያዊነት ተቋርጦ የነበረውን መደበኛ በረራ እንደሚቀጥል ዛሬ ባወጣው መግለጫ አስታውቋል። በሌላ በኩል በአማራ ክልል በመከላከያ ኃይሎችና በፋኖ መካከል ለቀናት ከተካሄደው ግጭት በኋላ የፌደራል መንግስት ከተሞችን መቆጣጠሩን ማስታወቁን ተከትሎ አብዛኛው የአማራ ክፍል ዛሬ ሐሙስ የተረጋጋ መሆኑን አጃንስ ፍራንስ ፕሬስ ከክልሉ ነዋሪዎች ማረጋገጡን ዘግቧል። በክልሉ በነበረው አለመረጋጋት ምን ያክል ሰዎች ጉዳት እንደደረሰባቸው እስካሁን ይፋ የተደረገ የቁጥር መረጃ ባይኖርም በተለያዩ ሆስፒታሎች ውስጥ የሚያገለግሉ የህክምና ባለሙያዎች ግን በርካታ ንጹሃን ዜጎች መገደላቸውንና ጉዳት እንደደረሰባቸው ለአጃንስ ፍራንስ ፕሬስ ተናግረዋል። አንድ በጎንደር ዩኒቨርሲቲ ሆስፒታል ውስጥ የሚሰሩ ሐኪም ለዜና ወኪሉ በሰጡት መረጃ ወደ ህክምና ተቋሙ ከተወሰዱ ሰዎች መካከል 20 ሰዎች መሞታቸውንና በአብዛኛው ንጹሃን ዜጎች የሆኑ 190 ሰዎች ደግሞ ጉዳት እንደደረሰባቸው ገልጸዋል። ስማቸው እንዳይገለጽ የጠየቁት እኚህ ሐኪም በሆስፒታሉ ምግብና መድኃኒት እያለቀ ነው ያሉ ሲሆን በኦክስጅንና በደም እጥረት ምክንያት በሆስፒታሉ የሚገኙ ታካሚዎች እየሞቱ ነው ሲሉ ሁኔታውን አብራርተዋል። በተመሳሳይ በባህር ዳር በሚገኘው ፈለገ ህይወት ሆስፒታል የሚሰሩ ሌላ ሐኪም ጉዳት የደረሰባቸው 100 ሰላማዊ ሰዎች ወደ ሆስፒታሉ መግባታቸውን ገልጸው ከነዚህ ውስጥ የ10 ሰው ህይወት ማለፉን ተናግረዋል። ሰዎች በመንገድ ላይ ሊደርስባቸው የሚችለውን አደጋ ተጋፍጠው የተጎዱ ቤተሰቦቻቸውን ተሸክመው በእግር ወደ ሆስፒታሉ ይመጣሉ ያሉት ሐኪሙ በከተማው ውስጥ ባለው ከፍ ከፍተኛ ስጋት የተነሳ አምቡላንሶች ስራ ማቆማቸውን አብራርተዋል። የዩናይትድ ኪንግደም በጎ አድራጎት ተቋም የሆነው የህፃናት አድን ድርጅት Save the Children ረቡዕለት ባወጣው መግለጫ በአማራ ክልል የሚኖሩ ህፃናት ህይወት በችግር ላይ መሆኑን አመልክቶ ተፋላሚ ወገኖች ሰብአዊ እርዳታ እንዲደርስ እንዲፈቅዱ ጠይቋል። የጠቅላይ ሚኒስትር አብይ አህመድ መንግስት በክልሉ የጣለውን የስድስት ወር ያስቸኳይ ጊዜ አዋጅ የሚቆጣጠረው እዝ በስድስት ከተሞች ባህር ዳር፣ ላሊበላ፣ ጎንደር፣ ሸዋሮቢት፣ ደብረ ብርሃንና ደብረ ማርቆስ ሁለት ሳምንት የሚቆይ የሰዓት እላፊ ያወጀ ሲሆን በአዲስ አበባ ከተማ የሚገኙ 14 ሰዎች መታሰራቸውንም ረቡዕለት አስታውቋል። በሰዓት እላፊው መሰረት ከአስቸኳይ ጊዜና የጸጥታ ኃይሎች ተሽከርካሪዎች በስተቀር ሌሎች ተሽከርካሪዎች ከምሽቱ 1 ሰዓት በኋላ እንዳይንቀሳቀሱ የታገደ ሲሆን ህዝባዊ ስብሰባዎችና ሰልፎችም ተከልክለዋል። የሚኒስትሮች ምክር ቤት በደነገገው የአስቸኳይ ጊዜ አዋጅ ላይ ውሳኔ ለማሳለፍ የህዝብ ተወካዮች ምክር ቤት ደግሞ ለነሐሴ 8 ቀን 2015 ዓ.ም ተመረጥ ከቀኑ 8 ሰዓት አስቸኳይ ስብሰባ ጠርቷል። በሌላ በኩል የአማራ ብሔራዊ ንቅናቄ አብን ትናንት ባወጣው ሰፋ ያለ መግለጫ በክልሉ ለተፈጠሩ ችግሮች የአማራ ክልልና የፌደራሉን መንግስት ዋነኛ ተጠያቂዎች አድርጓል። ከሰሞኑ በአማራ ክልል ውስጥ የተከሰተው የሰላም መደፍረስ የማይጠበቅ ክስተት አልነበረም ያለው ፓርቲው መፍትሄ ይፈልጉ የነበሩ ጥያቄዎች አዳማጭ በማጣታቸው ግልጸኝነት ስላላገኙ የክልሉ መንግስትና የገዢው ብልጽግና ደንታቢስነት ገደብ ማጣቱ የአማራ ህዝብ ለተለያዩ አጀንዳ ሰጪዎች ተጋላጭ እንዲሆን አድርጎታል ሲልም ከሷል። በተጨማሪም በሁከትና በጥላቻ የፖለቲካ ትርፍ ለማግኘት የተሰማሩ ያላቸውን ልዩ ልዩ አካላትም ለችግሩ መፈጠር ቀላል የማይባል ድርሻ አላቸው ብሏል አብን በዛሬው መግለጫው። ሆኖም እየተጠራቀሙ መጥተው ክልሉን ወደ ለየለት ቀውስ ከተዋል ላላቸው ችግሮች መንግስትን ዋነኛ ተጠያቂ ያደረገው ፓርቲው ያስቸኳይ ጊዜ አዋጅ አተገባበር በከፍተኛ ጥንቃቄ እንዲመራ ሁሉንም ባለድርሻዎች ያካተቱ መድረኮች እየተዘጋጁ የህዝብ የመደመጥ መብት እንዲከበር የአማራ ህዝብ ጥያቄዎች ተቆጥረው ግልጸኝነትና መተማመን እንዲፈጠርባቸውና ምላሽ እንዲያገኙ በየትኛው ማሰላለፍና አግባብ ለአማራ ህዝብ የተሰለፉ ኃይሎች በክልሉ ሰላም መመለስ ታሪካዊ ድርሻቸውን እንዲወጡ የሚሉና መሰል ጥያቄዎችን አቅርበዋል። ይህ በእንዲህ እንዳለ የኢትዮጵያ ቀይ መስቀል ማህበር ዛሬ በሰጠው መግለጫ በአማራ ክልል በተከሰከሰው ግጭት ምክንያት ለደረሰው ሰብአዊ ቀውስ ምላሽ ለመስጠት የሚያስችል የድጋፍ ማሰባሰብ ስራ ለመጀመር መዘጋጀቱን አስታውቋል። አቶ ጌታቸው ታአ የማህበሩ ዋና ጸሐፊ ናቸው።
ሰሞኑን በአማራ ብሔራዊ ክልል በተከሰከሰው ግጭት ምክንያት በርካታ ዜጎች፣ ሴቶች፣ ህጻናት፣ አረጋውያን፣ አቅመ ደካሞች ለተለያዩ ሰብአዊ ችግሮች መጋለጣቸው እሙን ነው። በዚህ በተከሰተው ግጭት የተጎዱ እነዚህ የህብረተሰብ ክፍሎች ህዝባዊ እና ሰብአዊ አገልግሎት እንዲያገኙ ለማድረግ በቅርቡ እርዳታ ለማሰባሰብ የተለያዩ ድጋፍ ሰጪ ኮሚቴዎችን በማዋቀር እና በመሰየም ኢትዮጵያ ቀይ መስቀል ማህበር ወደ ስራ ገብቷል። በዚሁ መሰረት በግጭቱ ምክንያት ዜጎቻችን የከፋ ጉዳት እንዳይደርስባቸው ማህበራችን አስፈላጊውን ድጋፍ ሁሉ እንዲያደርግ ሁሉም አካላት ተገቢውን ድጋፍ እንዲያደርጉልን እንጠይቃለን።
ሀብቴ ማሰባሰብ ስራው እንዳለ ሆኖ የኢትዮጵያ ቀይ መስቀል ማህበር ለሰብአዊ አገልግሎት ወደ ክልሉ እንቅስቃሴ መጀመሩን የገለጹት የማህበሩ ቦርድ አባል ኢንጂነር ጌታውን ሁሴን ደግሞ ሁሉም ወገን የማህበሩን እንቅስቃሴ ከጥቃት እንዲጠብቅ ጠይቀዋል።
በዛ አካባቢ የሚንቀሳቀሱ ኃይሎች ሁሉ የኢትዮጵያ ቀይ መስቀል አርማዎች እንዲሁም አምቡላንሶች የመጠቀሚያ አካባቢዎችን እንዲጠብቁ ለአገልግሎት ለሚንቀሳቀሱ አምቡላንሶቻችን አመቺውን ሁኔታ ሁሉ እንዲፈጥሩልን እንጠይቃለን። እንደ እንትናችን በቀይ መስቀል መኪና፣ በቀይ መስቀል አርማ መሳሪያም ታጣቂም ማንቀሳቀስ አይቻልም። እኛ ለሁሉም እኩል ነን፣ በእኩልነት ነው የምንሰራው እና ህግና ስርዓት በተጠበቀ መንገድ ያሉንን ውስን ሪሶርሶች አንቀሳቅሰን ድጋፍ ለመስጠት ቀይ መስቀላችን አሁን በእንቅስቃሴ ላይ መሆኑን ለመግለጽ እወዳለሁ።
ይህ በእንዲህ እንዳለ በአማራ ክልል የተከሰተው ግጭት በአብዛኛው በከተሞች የሚካሄድ የንጹሃንን ህይወት እየቀጠፈ የሚገኝ የዜጎችን መሰረታዊ መብቶች የገደበ የክልሉን ሰላም በእጅጉ ያወከ ከፍተኛ ማህበራዊና ሰብአዊ ቀውስም እያስከተለ ያለ ነው ሲል የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ዛሬ ባወጣው መግለጫ የግጭቱን አሳሳቢነት ገልጿል። በመሆኑም ሰላማዊና ዘለቄታዊ መፍትሄ እንዲፈለግ በማድረግ ሁሉም የግጭት ተዋናይ አካላት ቅድሚያ ለሰላም እንዲሰጡ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ታዋቂ ሰዎች፣ ምሁራንና ሌሎች የማህበረሰብ ክፍሎች ሰላማዊ ጥረቶችን እንዲደግፉና ርብርብ እንዲያደርጉ በመንግስት የታወጀው ያስቸኳይ ጊዜ አዋጅ አፈጻጸም ላይ ከፍተኛ ጥንቃቄ እንዲደረግ፣ የሲቪል ማህበረሰብ ድርጅቶችም ሰብአዊ ድጋፍ በማቅረብ እንዲረባረቡ የሚሉና ተያያዥነት ያላቸው ጥሪዎችን አቅርበዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁ የሐሙስ ምሽት ናሐሴ 4 2015 ዓ.ም መሰናዶ ነው። የምሽቱ አብይ ዘገባ እዚህ ላይ ተጠናቀቀ። የትንታኔው መጽሔት ይቀጥላል። በአማራ ክልል በመከላከያ ኃይሎችና የአካባቢው ሚሊሻ መካከል ለቀናት ከተካሄደው ግጭት በኋላ የፌደራል መንግስት የአካባቢውን ታጣቂዎች ከከተሞች ማስወጣቱን ማስታወቁን ተከትሎ በአብዛኛው የአማራ ክልል አንጻራዊ ሰላም መስፈኑን የአሜሪካ ድምጽ ያነጋገራቸው የክልሉ ነዋሪዎች ተናገሩ። በሸዋሮቢት፣ ደብረብርሃንና ባህር ዳር ከተሞች በግጭቱ ምክንያት የተገደሉ ሰዎች ዛሬ የቀብር ስነ ስርዓት መፈጸሙንም አስታውቀዋል። ሆኖም በተሽከርካሪዎች ላይ የተጣለው ገደብ በእለት ለተንቅስቃሴና በህክምና አገልግሎት እንዲሁም በህክምና አገልግሎት ላይ ከፍተኛ ተጽዕኖ ማሳደር መቀጠሉን ነዋሪዎቹ አመልክተዋል። ይህን በአማራ ክልል ያለው ወቅታዊ ሁኔታ አስመልክቶ ስመኝሽ ቆየ በዘጋቢያችን መስፍን አራጌን በምሽቱ በስልክ አነጋግራለች። ቆይታቸው ይቀጥላል።
ሰላም መስፍን፣ እንደምናመሸ።
እንደምናመሸ ስመኝሽ።
እንግዲህ በአማራ ክልል ለቀናት ከተካሄደው ግጭት በኋላ የመከላከያ ኃይል ታጣቂዎችን ከዋና ዋና ከተሞች ማስወጣቱን ትላንት አስታውቆ ነበር። ዛሬ በክልሉ ያለው ሁኔታ ምን ይመስላል የሚለውን እንድታስቃኘን እስኪ ከሰሜን ሸዋ እንነሳና በቅድሚያ ሸዋሮቢት ያለው ሁኔታ ምን ይመስላል?
አመሰግናለሁ ስመኝሽ። ያው በተለይ በምስራቃዊ አማራ አካባቢ ሰሜን ሸዋ ዞን ደብረብርሃንና ሸዋሮቢት የነበረው ውጥረት ዛሬ አንጻራዊ መሻሻሎች ተስተውሎበታል ነው የሚሉት የመረጃ ምንጮቻችን። እንግዲህ ሸዋሮቢት አካባቢ ሁለት የከተማዋ ነዋሪዎችን አናግሬ ነበር። ትናንት በውጊያው ምክንያት ህይወታቸው ያለፈ 13 የሚደርሱ የአካባቢው ነዋሪዎች የቀብር ስነ ስርዓት መፈጸሙን አንደኛው የመረጃ ምንጫችን አውተውኛል። ቀብራቸውም ከሸዋሮቢት ወጣ ብሎ በሚገኘው በራሳ እንዲሁም ሸዋሮቢት ውስጥ በሚገኙት ጫሬ ቅዱስ ሚካኤል፣ ቅዱስ ጊዮርጊስና ማርያም ቤተክርስቲያኖችና በሌሎች አካባቢዎች ተከናውኗል ብለውናል። ትናንትናና ዛሬ አንጻራዊ ሰላም መኖሩን ጠቁመውኛል። እነሱ እንደሚሄዱት ተከታታይና የከባድ መሳሪያ የተኩስ ልውውጦች ቆመዋል። አልፎ አልፎ ግን ከርቀት የተኩስ ድምጽ እንደሚሰማ ገልጸዋል። ሁለተኛው የመረጃ ምንጭ ደግሞ ሙያቸው ከህክምና ጋር ይያያዛል። አስተያየት ሰጪው ማክሰኞ ዕለት ተቀስቅሶ በነበረው የተኩስ ልውውጥ 6 የአካባቢ ነዋሪዎች በጥይት ተመተው በሸዋሮቢት ጤናት እና ስለማግኘታቸው ነግረውኛል። ከተመቱት ውስጥ ሁለቱ የሸዋሮቢት ማርያም ቤተክርስቲያን መነኮሳት መሆናቸውን ነው የገለጹልኝ። አብዛኞቹ የተመቱት ሰዎች ጉዳታቸው ከጤና ጣቢያው አቅም በላይ በመሆኑ በመጀመሪያ ደረጃ ሕክምና ከተሰጣቸው በኋላ ወደ ሾላ ሜዳ ሆስፒታል ሪፈር ተብለዋል። እስከ ዛሬ ባለው ጊዜ ውስጥ በተባራሪም ሆነ በቀጥታ ተኩስ ጉዳት የደረሰባቸው ከ10 የሚበልጡ ሰዎች በሸዋሮቢት ጤና ጣቢያ ሕክምና ስለማግኘታቸው ነው የነገሩኝ። ጤና ጣቢያው በነገራችን ላይ በከተማው አገልግሎት በመስጠት ላይ የሚገኝ ብቸኛው የመንግስት ተቋም ስለመሆኑ ነው የሰማሁት። ባንኮችና ሌሎች መንግስታዊ አገልግሎት ሰጪ ተቋማት ግን ከተቋረጡ አንድ ሳምንት አልፏቸዋል። የግል ንግድ ተቋማትም የጸጥታውን መደፍረስ ተከትሎ አብዛኞቹ ስራ ላይ አይደሉም። የባጃጅ ሞተርና ሌሎች ተሽከርካሪዎች እንቅስቃሴም እንደተከለከለ ነው። ዛሬ ቁጥራቸው አነስተኛ ቢሆንም ምግብ ቤቶችና ሱቆች መከፈታቸውን የተሰማው ሰዎችም በእግራቸው እየተንቀሳቀሱ ነው ተብሏል። አርሶ አደሮችም ወደ እርሻቸው ማቅናት ጀምረዋል ነው የተባለው። ስመኝሽ፣
በጣም ጥሩ። ምናልባት በዚሁ ሰሜን ሸዋ አለመረጋጋት ከነበረባቸው ሌሎች ከተሞች አንዱ ደብረ ብርሃን ነው እና እዛ ያለውን ሁኔታ ለማጣራት ሞክረሃል?
ወደ ደብረ ብርሃንም ደውዬ ነበረ። በከተማዋ አንጻራዊ ሰላም ቢኖርም በተለይ ከተሽከርካሪዎች እንቅስቃሴ መታገር ጋር ተያይዞ ህሙማንን ወደ ሕክምና ተቋም ለማድረስ ታማሚንም እስከ ማዘል ተደርሷል ነው ያሉኝ አንድ ከተማ ነዋሪ። ሌላ የመረጃ ምንጭ ደግሞ ከተማ እየሰፋች ከመሆኑ ጋር ተያይዞ ወደ ዳር አካባቢ እየሰፈሩ ለምሳሌ ከከተማው አዲስ አበባ ወጫ ላይ የሚገኘውና ዳሽን ቢራ የሚባለው አካባቢ ያሉ ሰዎች ወፍጮ ቤት ለማግኘት እህል ተሸክመው ከአንድ ሰዓት በላይ እንደሚጓዙ አጫውተውኛል። ወደ ገበያ ለመውጣትም ብቸኛ አማራጫችን የእግር ጉዞ ነው ብለዋል። ሁለቱም እንግዲህ ከተሞች ማለትም ሸዋሮቢትና ደብረ ብርሃን ውስጥ ማለት ነው የመከላከያ አባላት በብዛት እንደሚታዩ የመረጃ ምንጮች የነገሩን ሲሆን አልፎ አልፎ በመከላከያውና በወጣቱ መካከል በሚፈጠር አለመግባባት ውጥረቶች እንደሚከሰቱ ሳይጠቁሙኝ አላለፉም። ግን እንደ ሸዋሮቢቱ ሁሉ ደብረ ብርሃንም አንጻራዊ ሰላም መስፈኑ ነው የተገለጸልኝ። ማኝሽ
የመንግስት አጣቂዎች ለተወጣዋል ካለባቸው ከተሞች አንዱና ዋናው ደግሞ ባህር ዳር ከተማ ነው። ወደ ከተማው የሚደረገውን በረራ አቋርጦ የነበረው አየር መንገድም ዛሬ መልሶ መቀጠሉን አስታውቋልና በከተማው ያሉ ነዋሪዎችን ማነጋገር ይችላል ምን ያሉ ነገር አለ?
አዎ መንሽን እንግዲህ የተለያዩ የህብረተሰብ ክፍሎችን ከባህር ዳር ከተማ ለማግኘት የሚሞክር ያለኝ አስቸኳይ ጊዜ ጠቅላይ መምሪያ ህዝብ ወቅታዊ ጉዳይ ላይ ትናንት ባወጣውና በመንግስታዊ መገናኛ ብዙሀን ይፋ በተደረገው መግለጫው ደብረ ብርሃንና ሸዋሮቢትን ጨምሮ ባህር ዳር፣ ደብረ ማርቆስ፣ ላሊበላና ጎንደር ነጻ ሆነዋል ማለቱ ይታወሳል። በሌላ በኩል በምስራቅ ጎጃም የሚገኙት ሸበል በረንታ፣ ብቸና፣ ደብረ ወርቅና ሌሎች አካባቢዎች በፋኖ ታጣቂዎች ስር ናቸው የሚሉ አስተያየት ሰጪዎች አሉ። ያም ሆኖ እንግዲህ የመንግስትን መግለጫ መሰረት አድርጌ ወደ ባህር ዳር ደውዬ ነበር። ያናገርኳቸው ሰዎች አሁንም ከተማዋ በውጥረትና በሞቱ ሰዎች አዘን ውስጥ ብትሆንም ካለፉት ጊዜያት በተሻለ አንጻራዊ ሰላም አላት ነው ያሉኝ። ይህንኑ ተከትሎ እንግዲህ በርካታ ሰዎች የቀብር ስነ ስርዓት ተፈጽሟል ነው የተባለው። በተለይ ከትናንት በስቲያና ትናንት በቁጥር ግን ይህንን ማረጋገጥ አልተቻለም። ስመኝሽ የቀብር ስነ ስርዓቱ ከተፈጸመባቸው አብያተ ክርስቲያናት መካከል አቡነ ሀራ፣ ጎርደማ ገብርኤል፣ ወራሚት ባታ ማርያም ይገኙበታል። ዛሬ ለቅሶ መድረስ ተጀምሯል ነው የተባለው። አንዳንድ የሰፈር ውስጥ አነስተኛ ሱቆችም መከፈታቸው ተነግሯል። በተወሰኑ የከተማ ክፍል ግን አሁንም መብራት ከተቋረጠ ቀናት መቆጠራቸው እየተነገረ ነው። ይሁንና በተለይ ባለፈው ማክሰኞ ዕለት ከፍተኛ ውጊያ የነበረባቸው ቀበሌዎች አሉ። ቀበሌ 14፣ 13 እና 16 እነዚህ አካባቢዎች መንገዶቹ በትልልቅ ድንጋዮች እንደተዘጉ መሆናቸውን ያናገርኳቸው ሰዎች ገልጸውልኛል። መንገዶቹ መዘጋት ቁስለኞችን ሄዶም ሆነ አምጥቶ ለማከም እንዳስቸገረ አንድ የመንግስት ሕክምና ጣቢያ ባለሙያ ጠቁመውኛል። በመድኃኒት ቤቶች መዘጋትም በየቀኑ መድኃኒት መዋጥ የሚገባቸው ህሙማን አገልግሎት እንደማያገኙ፣ በዚህም ለሌላ የጤና ችግር እየተዳረጉ ስለመምጣታቸው ነው ባለሙያ የገለጹልኝ። ከአሜሪካ ጭምር ቤተሰቦቻቸውን ለማየት የመጡ አንድ ግለሰብ ለማናገር ሞክሬ ነበረ። እሳቸው ደግሞ ወደ አዲስ አበባ ለመሄድ በበረራ መቋረጥ ምክንያት ተቸግረው መቆየታቸውን ጠቁመውኛል። ቀደም ሲል አንቺን በጥያቄሽ ላይ እንዳነሳሽው የአውሮፕላን በረራው ዛሬ ስለመጀመሩ ሰምተናል። ይሁን እንጂ ከአሜሪካ የመጡት እንግዳ ወደ አየር መንገድ ተሽከርካሪዎች እንዳይሄዱ ታግደዋል። እግረኛው ሻንጣዎችን ይዞ 8 ኪሎ ሜትር ገደማ በእግሩ እንዴት መንቀሳቀስ ይቻለዋል ሲሉም ጥያቄያቸውን ሰንዝረዋል። ስመኝሽ፣ ከባህር ዳርን ጋር የተያዘው የጸጥታ ወቅታዊ ጉዳይ ይህንን ይመስላል።
መስፍን፣ በጣም ነው የምናመሰግነው ስለሰጠህን መረጃ። በነገ ዕለትም እንዲሁ ያሉትን አዳዲስ መረጃዎች ሰብስበህ ድጋሚ እንገናኛለን። ለዛሬው ጊዜ ይስጥልን፣ መልካም ምሽት።
እጅግ በጣም አድርጌ አመሰግናለሁ። መልካም ምሽት።
ብርጋዴር ጀነራል ተፈራ ማሞ ባለቤታቸው እንደታሰሩ ገለጹ። የአማራ ክልል ልዩ ኃይል አደረጃጀት በስራ ላይ በነበረበት ወቅት በዋና አዛዥነት ያገለገሉት ብርጋዴር ጀነራል ተፈራ ማሞ ባለቤታቸው ወይዘሮ መነን ኃይለ ትላንት ምሽት ከመኖሪያ ቤታቸው በጸጥታ ኃይሎች ተወስደው እንደታሰሩ ለአሜሪካ ድምጽ ገልጸዋል። በበነጋው ዛሬ ወይዘሮ መነን ይገኙበታል ወደ ተባለው 3ኛ ፖሊስ ጣቢያ ቢሄዱም ሊያገኙዋቸው እንዳልቻሉ ብርጋዴር ጀነራሉ ተናግረዋል። ባስቸኳይ ጊዜ ጠቅላይ መምሪያ እዝ ትላንት በወቅታዊ ሁኔታ ላይ ባወጣው መግለጫ በአዲስ አበባ ከተማ ካስቸኳይ ጊዜ አዋጁ ጋራ በተያያዘ በቁጥጥር ስር የዋሉ ሰዎች እንዳሉ አመላክቷል። አስቴር ምስጋናው ዝርዝር አላት።
በሰሜን ኢትዮጵያ ለሁለት ዓመታት የዘለቀው ጦርነት በሰላም ስምምነት ካበቃበት ካለፈው ጥቅምት ወር ወዲህ በአማራ ክልል ከተስፋፋው ከፍተኛ ግጭት ጋር በተገናኘ የሚታሰሩ ሰዎች ቁጥር ጨምሯል። ዛሬ ለአሜሪካ ድምጽ አስተያየታቸውን የሰጡት በቀድሞ የአማራ ክልል ልዩ ኃይል አደረጃጀት ዋና አዛዥ የነበሩት ብርጋዴር ጄኔራል ተፈራ ማሞ ባለቤት ወይዘሮ መነን ኃይሌ ከታሰሩት ሰዎች አንዷ ናቸው። ሲቪል የለበሱ የጸጥታ ኃይሎች ትናንት ምሽት አያት ወደሚገኘው መኖሪያ ቤታቸው በድንገት መጥተው ብርበራ ካደረጉ በኋላ ባለቤታቸውን ይዘዋቸው እንደሄዱ ጄኔራል ተፈራ ማሞ ተናግረዋል። ዛሬ ጠዋት ሶስተኛ ፖሊስ ጣቢያ እንደሚገኙ መረጃ ደርሷቸው ወደዚያው ቢያመሩም ምርመራ አልጨረስንም እንዳሏቸውና ባለቤታቸውን በአካል ለማየት ሳይችሉ እንደተመለሱ ገልጸዋል።
ከ12 ሰዓት በኋላ መጡ። ወደ 78 የሚሆኑ የፖሊስ አካሎች መኖሪያ ቤት ከተጣ መጡ። ምንድነው ስንላቸው እንደዛ ጥያቄ አነሷ። የፍርድ ቤት ትዛዝ አላችሁ ስንል አይ እኛ አይደለንም ወቅቱ ክምት ያስገባ ትዛዝ ተሰጥተናል በዛ ነው የመጣነው ሀበላ አካል ትዛዝ አለ። ከዛ ወደ ፍተሻ ገቡ። ፍተሻ የወሰዱት ባንክ ብቻ የወሰዱት አስፈርሙ ለመውሰድ የወሰዱት ከዛ ውጭ ሌላ ትርጉም ያለው ነገር የለም። የሶሻል ሚዲያ ላይ አልፋ አልፋ እንትን የሚጥለውን ነው ለማንሳት የሚሞክሩት። አላገናኙን ነው ምንድን ነው ያደረጉት ገና ምርመራ አልጨረስንም በሚል ዝም ብለን ስንቅ ብቻ አቀብለን ነው እንትን ያለው። በአካል ግን አናገናኝም አሉ። እዚያ ሶስተኛ ፖሊስ ጣቢያ መሆን ግን አረጋግጠናል።
የአስቸኳይ ጊዜ ጠቅላይ መምሪያ እዝ በወቅታዊ ሁኔታ ላይ ትላንት ባወጣው መግለጫ በአዲስ አበባ ከተማ ከአስቸኳይ ጊዜ አዋጁ ጋር በተያያዘ በቁጥጥር ስር የዋሉ ሰዎች እንዳሉ አስታውቋል። የጠቅላይ መምሪያው እዙ በአስቸኳይ ጊዜ አዋጁ በተሰጠው ስልጣን መሰረት እስካሁን 14 ተጠርጣሪዎችን በአዲስ አበባ ከተማ በቁጥጥር ስር እንደዋለና ወደፊትም እንደ ሁኔታው በቁጥጥር ስር የሚያውላቸውን ግለሰቦች አስመልክቶ አስፈላጊውን መረጃ ለህዝብ ይፋ እንደሚያደርግ አመልክቷል። ብርጋዴር ጄኔራል ተፈራ ማሞ ባለፈው አመት ህገ መንግስቱን በኃይል ለመናድ መሞከር በሚል ተጠርጥረው ከ25 ቀናት እስር በኋላ በዋስ መለቀቃቸው ይታወሳል። በሌላ በኩል አልፋ ሚዲያ የተባለ የዩቲዩብ ብዙሃን መገናኛ መስራችና አዘጋጅ በቃሉ አላምረው ባለፈው ሳምንት እሁድ ከቀትር በኋላ በቁጥጥር ስር መዋሉን የአሜሪካ ድምጽ ከቤተሰቦቹ አረጋግጧል። አስተያየታቸውን የሰጡን የቤተሰቡ አባል በቃሉ በእለቱ የሁለተኛ ዲግሪውን የምረቃ ስነ ስርዓት ታድሞ ወደ ቤቱ ከተመለሰ በኋላ 3 የፌደራል ፖሊስ መለዮ የለበሱና 3 ሲቪል የለበሱ በድምሩ 6 የጸጥታ ኃይሎች ለጥያቄ እንፈልጋለን ብለው እንደወሰዱት ተናግረዋል። ከአማራ ብሔራዊ ንቅናቄ አብን ፓርቲ የህዝብ ተወካዮች ምክር ቤት አባል አቶ ክርስቲያን ታደለና የአዲስ አበባ ምክር ቤት አባል ዶክተር ካሳ ተሻገር ባለፈው ሳምንት አርብ ሐምሌ 28 2015 ዓ.ም ምሽት ላይ ከመኖሪያ ቤታቸው በጸጥታ ኃይሎች ተይዘው መወሰዳቸውን መዘገባችን ይታወሳል። ሁለቱ የህዝብ እንደራሴዎች በቁጥጥር ስር የዋሉት ካስቸኳይ ጊዜ አዋጁ ጋር በተያያዘ ስለመሆኑ አለመሆኑ በይፋ የተገለጸ ነገር ባይኖርም በጠበቆቻቸው አማካኝነት አካልን ነጻ የማውጣት አቤቱታ ለፌደራሉ የመጀመሪያ ደረጃ ፍርድ ቤት ልደታ ምድብ ተረኛ ችሎት እንዳቀረቡና ፍርድ ቤቱም የፌደራል ፖሊስ በጽሑፍ ምላሽ እንዲሰጥ ማዘዙን አስታውቋል። ለአሜሪካ ድምጽ አስቴር ምስጋናው።
በፋኖና በኦሮሚያ ክልል የጸጥታ ኃይሎች ግጭት ሰዎች ተገደሉ። በኦሮሚያ ክልል ሰሜን ሸዋ ዞን አብቹና ኛአ ወረዳ መንዲዳ ከተማ በኦሮሚያ ክልል የጸጥታ ኃይሎችና በፋኖ ታጣቂዎች መካከል በተፈጠረ ግጭት ሰዎች እንደተገደሉ የአካባቢው ነዋሪዎች ገለጹ። የወረዳው ኮሙኒኬሽን ጽፈት ቤት ኃላፊ ጥቃቱን ያደረሱት ከመንዲዳ ከተማ 10 ኪሎ ሜትር ርቀት ላይ የሚገኘው ደነባ ከተማ መነሻቸውን ያደረጉ የፋኖ ታጣቂዎች እንደሆኑ ተናግረዋል። ስማቸው እንዲገለጽም ሆነ ድምጻቸው እንዲቀረጽ ያልፈለጉና ለጊዜው በአካባቢው እንደሌሉ የተናገሩ አንድ የአካባቢው አመራርም ግጭቱ የተፈጠረው የኦሮሚያ ክልል የጸጥታ ኃይሎች ወደ ደብረ ብርሃን እያቀኑ የነበሩ የፋኖ ታጣቂዎችን ላለማሳለፍ በመቋቋማቸው እንደሆነ አስረድተዋል። ፀሐይ ዳምጠው ዝርዝር አላት።
በአማራ ክልል በመከላከያ ኃይሎችና በፋኖ መካከል ለቀናት ከተካሄደው የተኩስ ልውውጥና ግጭት በኋላ በኦሮሚያ ክልል ውስጥ ግጭት ተሰማ። ይህ የመጀመሪያው ነው። በኦሮሚያ ክልል ሰሜን ሸዋ ዞን አብቹና ኛአ ወረዳ መንዲዳ ከተማ ነዋሪ የሆኑና ስማቸው እንዳይጠቀስ የፈለጉ ግለሰብ ነሐሴ 1 ቀን 2015 ዓ.ም ታጣቂዎቹ ጥቃት ማድረሳቸውን ተናግረዋል።
ከአማራ ክልል ደነባ ከሚባል ከተማ የመጡ የፋኖ ታጣቂዎች ተኩስ ከፈቱ። የመንግስት ጸጥታ ኃይልም ተኩስ ጀመረ። በከተማዋ ለሰዓታት የተኩስ ልውውጥ ነበር። 3 ሰዎች ተገደሉ። አንድ ተማሪ አንድ መደበኛ ፖሊስና የኦሮሚያ ልዩ ኃይል የነበረ በአጠቃላይ 3 ሰዎች ተገድለዋል።
የወረዳው ኮሙኒኬሽን ጽፈት ቤት ኃላፊ አቶ አብደታ ኃይልዬ ወደ ወረዳቸው በመጡ የፋኖ ታጣቂዎች ጥቃት መፈጸሙን ገልጸዋል።
ወደ መንዲዳ ከተማ የገቡት እየተኮሱ ነው። መነሻቸው ከመንዲዳ ከተማ 10 ኪሎ ሜትር ርቀት ላይ ከሚገኘው ደነባ ከተማ ነው። በጥቃቱም የሶስት ግለሰቦች ህይወት ጠፍቷል።
አቶ አብደታ አክሎም ከኦሮሚያ በኩል 3 ሰዎች እንዲሁም 8 የፋኖ ታጣቂዎች መገደላቸውን ተናግረዋል። ወረዳቸው ከመንግስት የጸጥታ ኃይል ጋር ባደረገው የመከላከል እርምጃ ታጣቂዎቹ ከተማዋን ለቀው መውጣታቸውን የገለጹት ኃላፊው ዛሬ የከተማው እንቅስቃሴ ወደ ነበረበት ተመልሷል ብለዋል። ነዋሪዎቹ መንዲዳ ከተማ ገብተው የፋኖ ታጣቂዎች ቁጥር 150 እንደሚሆን ተናግረዋል። በወረዳው ከመንግስት ታጣቂዎች ጋር ግጭት ውስጥ ገብተዋል የተባሉት ፋኖ ታጣቂዎች በኩል ምላሽ ለማግኘት ያደረግነው ሙከራ አልተሳካም። በሌላ በኩል ስማቸው እንዳይገለጽ ድምጻቸው እንዲቀረጽ ያልፈለጉና ለጊዜው በአካባቢው እንደሌሉ የገለጹ አንድ የአካባቢው አመራር ከስፍራው ደረሰኝ ያሉትን መረጃ አስመልክተው ሲናገሩ ከጅሩና አንሳሮ አካባቢ ከመጡ የፋኖ ታጣቂዎች ጋር መንዲዳ አካባቢ ከፍተኛ የተኩስ ልውውጥ መደረጉን አረጋግጧል። የተኩስ ልውውጡ የተደረገው ወደ ደብረ ብርሃን በማቅናት ላይ የነበሩ የፋኖ ታጣቂዎች አናሳልፍም ካሉ የኦሮሚያ ክልል የጸጥታ ኃይሎች ጋር ነው ሲሉም እኚው አመራር ተናግረዋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
በአማራ ህዝብ ላይ ለአመታት የቆየ የዘር በደል ተፈጽሞበታል ያሉ ኢትዮጵያውያን ዛሬ በዚህ በዋሽንግተን ዲሲ ሰልፍ አካሂደዋል። ከጥቂት ደቂቃዎች በኋላ የሚደርስ ዘገባ ይሆናል። ከዛ በፊት እንግዲህ ለጋሾች ለሱዳኑ ሰብአዊ ቀውስ $1.5 ቢሊዮን እርዳታ ሰጥተዋል። ግጭቶች ባሉባቸው የተለያዩ አካባቢዎች የሚንቀሳቀሱት የረድኤት ቡድኖች እንደሚሉት ለእርዳታ የሚውል ከፍተኛ የገንዘብ እጥረት መኖሩ ብርቱ የሆነ ፈተናን ደቅኗል። ይህ በእንዲህ እንዳለ ግጭቱን እየሸሹ ከሱዳን ወደ ጎረቤት ሀገራት የተሰደዱ ወገኖች በበኩላቸው በሄዱባቸው ስፍራዎች ያገኙት ሰብአዊ ምላሽ እጅግ ደካማ በመሆኑ ወደ ሀገራቸው ለመመለስ መገደዳቸውን ይናገራሉ። ሄነሪ ዊልኪንስ በሬንክ ደቡብ ሱዳን ባጠናቀረው ዘገባ እርዳታው ያጠበበውን መንስኤ ይመረምራል። አሉላ ከበደ እንደሚከተለው ያቀርበዋል።
አናይው ኦል ሱዳንን እየበታተከ ያለውን ጦርነት በመሸሽ ባለፉት ጥቂት ሳምንታት ወደ ተለያዩ ሀገሮች ከተሰደዱ በመቶ ሺዎች ከሚቆጠሩ ሱዳናውያን አንዱ ነው። በዋና ከተማይቱ ካርቱም ያለውን ሁኔታ እንዲህ ይገልጸዋል።
ሰዎች ካርቱም ውስጥ ያሉበት ሁኔታ እጅግ የከፋ ነው። ብዙዎች ከዚያ መውጣት ቢፈልጉም ለትራንስፖርት የሚውል ገንዘብ ስለማይኖራቸው ያሰቡትን ማሳካት አይችሉም።
ሆኖም ወደ ጎረቤት ደቡብ ሱዳኗ ሬንክ የመጡ ብዙዎች ሁኔታው እጅግ የከፋ ከመሆኑ የተነሳ በጦርነት በመታመስ ላይ ወዳለች ሀገራቸው መመለስ ይፈልጋሉ።
በአብዛኛው ሰዎች ወደ ሱዳን እንዲመለሱ የሚያደርጋቸው ረሃቡ ነው። የምንበላው ምግብ፣ የጤና እንክብካቤና የምንጠለልበት ድንኳን ካገኘን ተመልሰን ወደ መጣንበት የምንሄድበት ምክንያት ባልኖረ ነበር።
የአሜሪካ ድምጽ ወደ ሀገራቸው ለመመለስ እቅድ እንዳላቸው የሚናገሩ ስደተኞችንና አንዳንዶች በዚሁ ሳቢያ ገና ድሮ ወደ ሀገራቸው መመለሳቸውን ያስረዱ የማህበረሰብ መሪዎችን አነጋግሯል። የሱዳን ጦርነት ከጀመረበት ካለፈው የሚያዝያ ወር አንስቶ ቃል የተገባው $1.5 ቢሊዮን የሰብአዊ ድጋፍ በተጨባጭ ከሚያስፈልገው እርዳታ ከፊሉን ብቻ የሚሸፍን በመሆኑና ችግሩ በሚጠይቀው መጠን ምላሽ ለመስጠት አዳጋች ነው ሲሉ የረድኤት ድርጅቶች በቅሬታ ያስረዳሉ። ማርክ ውድ ከስደተኞች መብት ተሟጋቹ ሪፊውጂስ ኢንተርናሽናል ጋር ናቸው። ለጋሾች ከመያውቋቸው የሀገር ውስጥ መንግስታዊ ያልሆኑ ድርጅቶች ጋር ለመስራት ፈቃደኛ ባለመሆናቸው ገንዘብ ድጋፍ አይሰጧቸውም ነው የሚሉት።
It is heavily frustrating for us in the humanitarian field and humanitarian space.
ለኛ በሰብአዊ ስራው ዘርፍ ለተሰማራን ብዙዎቻችን ሱዳን የሚያስፈልጋትን ያህል ትኩረት ያለማግኘቷን መታዘብ እጅግ ተስፋ አስቆራጭ ነገር ነው። ለጋሽ ሀገራት በእርዳታ ሰጣጣቸው እጅግ ጥብቅ የሆነውን የቢሮክራሲ አካሄድ በማላላት በተጨባጭ እየሆነ ያለውን ሁኔታ ያገናዘበ አሰራር እንዲከተሉ እናበረታታለን።
የሰብአዊና የፖሊሲ ጉዳዮች አማካሪው ዴቪድ ደል ኮንቴ እንደሚሉት በሱዳን እየተካሄደ ላለው ጦርነት መባባስና እየፈጠረ ላለው ሰብአዊ ቀውስ ዓለም አቀፉ ማህበረሰብ አልተዘጋጀም።
That led to a rather myopic look at how much
ይህ ችግሩ ምን ያህል መጠን ያለው የገንዘብ ድጋፍ እንደሚሻ ካላገናዘበ እይታ የመነጨ ነው። ዓለም አቀፉ ማህበረሰብ እነኚህ ሰዎች ገቢ የሚያገኙባቸውን የንግድ መስመሮች በማቋረጥና የገቢ ምንጮቻቸውን በማድረግ በተፋላሚ ወገኖች ላይ ጫና በማድረግ ወደ ውይይት ጠረጴዛው እንዲመጡ ማስገደድ መጀመር አለበት። ይህም እስካሁን ለውጥ ማምጣት በሚያስችል በቂ ደረጃ የተደረገ አይመስለኝም።
ባለሙያዎች አያይዘውም በተለይ የኮቪድ ወረርሽኝና የዩክሬኑ ጦርነት በፈጠሩ ጫና የተነሳ አገሮች ወደ ራሳቸው እንዲመለከቱ ማድረጉን ተከትሎ ይበልጥ ጎልቶ የታየውን የለጋሾች የመርዳት ፍላጎት መዳከም ይጠቅሳሉ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁ የሐሙስ ምሽት ነሐሴ 4 2015 ዓ.ም ተምረት መሰናዷችንን ነው። ከኛ ጋር ስለሆናችሁ እናመሰግናለን። ዝግጅቶቻችንን ከሬዲዮ ሞገድ በተጨማሪ በቪያማሪክ የፌስቡክ ገጽ ላይና እንዲሁም ደግሞ ድረገጽ ላይ እንድትከታተሉ በአክብሮት እንጋብዛለን። ላለፉት 10 ወራት የእርዳታ አህል እንዳልተሰጣቸው የገለጹ በትግራይ መጠለያ ጣቢያ የሚገኙ ኤርትራውያን ስደተኞች በእጅጉ መቸገራቸውን ለአሜሪካ ድምጽ ተናገሩ። ለደህንነታቸው በመስጋት ማንነታቸው እንዳይጠቀስ የፈለጉ አስተያየት ሰጪዎቹ ከስፍራው በስልክ እንደገለጹልን በማይ አይኒና በአዲሃሩሽ የመጠለያ ጣቢያዎች ውስጥ 1700 የሚደርሱ ስደተኞች ይኖራሉ ብለዋል። ሆኖም በመጠለያ ጣቢያዎቹ መሰረታዊ አገልግሎት ባለመኖሩ ለከባድ ችግር እንደተጋለጡም አስታውቀዋል። በህክምና ጦት ምክንያት በቅርቡ የ20 ሰዎች ህይወት ማለፉንም ነው የገለጹት። ስለ ጉዳዩ ከኢትዮጵያ ስደተኞችና ከስደት ተመላሾች አገልግሎት አስተያየት ለማግኘት ያደረግነው ጥረት አልተሳካም። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር UNHCR በበኩሉ ለአሜሪካ ድምጽ በኢሜይል በሰጠው ምላሽ ስደተኞቹ በዚያው አካባቢ ሆነው አገልግሎት ማግኘት እንደማይችሉ አስቀድመን ነግረናቸዋል። አሁንም ወደ ቦታው መግባት አንችልም በማለት ገልጿል። ገብረ ሚካኤል ገብረ መድህን ዝርዝራለው።
በትግራይ ክልል በሚገኘው የማይ አይኒ መጠለያ ጣቢያ ከ10 አመታት በላይ እንደኖሩ የተናገሩት ስማቸው መግለጽ ያልፈለጉ አንድ ተሰዳጅ ከ3 አመታት በፊት በትግራይ ጦርነቱ ሲቀሰቀስ በመጠለያ ጣቢያዎቹ ላይ በደረሰው ጥቃት ጉዳት መድረሱን ያስታውሳሉ። ይህን ተከትሎም አብዛኞቹ ስደተኞች ሰሜን ጎንደር ዞን ዳባት ወረዳ ወደሚገኘው የዓለም ዋጭ መጠለያ ጣቢያ መዛወራቸውንም ገልጸው እኛ ግን ባለንበት ማህበራዊ አገልግሎትና ሰብአዊ እርዳታ ይሰጠን ብለን እዚሁ ቀርተናል ይላሉ። ነገር ግን መሰረታዊ አገልግሎት እየቀረበላቸው ባለመሆኑ ለችግር መዳረጋቸውን ይናገራሉ።
እርዳታ የሚባል ነገር ካየን 10 ወራት ተቆጥሯል። የተባበሩት መንግስታት ከፍተኛ የስደተኞች ኮሚሽነር ወይም UNHCR እና የኢትዮጵያ መንግስት ሊያዩን አልቻሉም። ምንም የምንበላም ሆነ የምንጠጣው ነገር የለም። አሁን ህዝቡ እየለመነ ነው። ትልቅ ችግር ውስጥ ነው ያለነው። ልጆቻችን ዳቦ እየለመኑ ይውላሉ። በየአካባቢው ያሉት የታጠቁ ኃይሎች ሲፈልጉ ይሰጧቸዋል፣ አንዳንዴ ያባርሯቸዋል። ከዛ የሚያገኙትም ነገር ጽዳት ስለሌለው ይታመምብናል። ለልጆች ትምህርት የሚባል ነገር አይታሰብም። በጣም ችግር ውስጥ ነው ያለነው።
በትግራይ ጦርነቱ ሲጀመር በጥይት ተመተው ጉዳት እንደደረሰባቸው የተናገሩት እኒሁ አስተያየት ሰጪ የህክምና አገልግሎት ስለሌለም ጥይቱ አሁንም ድረስ ከሰውነታቸው እንዳልወጣ ገልጸዋል። ስደተኛው በህክምና እጦት መቸገሩንም ተናግረዋል።
ህክምና የለም። ህክምና እንዳለው ለታደመ ገንዘብ ሀቅ
የታመሙ ሰዎች አሉን። የህክምና እርዳታ ያገኙም። በከተማ ያለው የህክምና አገልግሎት በገንዘብ ነው የምታገኘው። እኛ ደግሞ ገንዘብ የለንም። አከባቢ ወታደራዊ ቀጠና በመሆኑ ምሽት ከ12 ሰዓት በኋላ ህፃናት እንኳን ታመውብን መንቀሳቀስ አንችልም። ከአከባቢ ማህበረሰብ ጋር ቋንቋችንና ባህላችን አንድ ስለሆነ ግን የገጠሩ ህዝብ ይተባበረናል። ከመንግስት በኩል ግን እስካሁን ድረስ ያገኘነው አንድም እርዳታ የለም።
አከባቢውን የአማራ ኃይሎች እንደሚቆጣጠሩት የገለጹት አስተያየት ሰጪው ከካምፖቹ ውጪ እንድንንቀሳቀስ ስለማይፈቅዱልን በ7 ኪሎ ሜትር ርቀት ላይ ወደምትገኘው የማይጸብሪ ከተማ ተጉዘን የባንክ አገልግሎት ለማግኘት እንኳን በጣም እንቸገራለን ሲሉ ተናግሯል። አስተያየታቸውን ያጋሩ ሌላው ስደተኛ በማይ አይኒ መጠለያ ጣቢያ ለ15 አመታት ያህል መኖራቸውን ገልጸው በህክምና እጦት ምክንያት ሰዎች እየሞቱ መሆናቸውን ይናገራሉ።
በህክምና እጦት ሰዎች ሞተዋል። በመጠለያ ጣቢያ ያለው ሰው ሁሉ በበሽታ እየተጠቃ ነው ያለው። የህክምና አገልግሎት የሚባል ነገር የለም። እኔ ራሴ የወባ በሽታ ይዞኝ ጸበል እየጠጣሁ ፈጣሪን እየለመንኩ ነው ለመዳን እየታገልኩ ያለሁት።
ስደተኞቹ እየገጠማቸው ባለው ዘርፈ ብዙ ችግር ምክንያት ለስነ ልቦና ጫናና ለማህበራዊ ቀውስ ተዳርገናል በማለትም ይገልጻሉ።
ዳርጋጂውን ገና አቁባን አጽዋና ይወጣናን ዘለና ማለት
አሁን በሁሉም አቅጣጫ ተዘግተንና ተከበን ያለ ነው። በአራቱም አቅጣጫዎች መሳሪያዎች ተቀባብለው በተተከሉበት አካባቢ ውስጥ ነው የምንኖረው። ለህይወታችን ስጋት የደቀነ እልባት ያላገኘና በሁሉም አቅጣጫዎች የተለያዩ የታጠቁ ኃይሎች ተፋጠው የሚገኙበት አካባቢ ነው። ስለዚህ የጸጥታ ስጋትም አለብን። በካምፖቹ ውስጥ የሚኖረው ስደተኛ የስነ ልቦና ያምሮ አካላዊና ማህበራዊ እንዲሁም ፖለቲካዊ ስብራት ደርሶበታል። የስደት ህይወታችን እልባት አጥቷል። አቤቱታችን የሚሰማ አካል አልተገኘም። ስለሆነም ከየትኛውም አካል ሞራላዊና ዲፕሎማሲያዊ ድጋፍ እንዲሁም የገንዘብና የቀለብ የቁሳቁስ እገዛ እንዲደረግልን በፈጣሪ ስም እማጸናለሁ።
የሰሜን ኢትዮጵያው ጦርነት በትግራይ ከተቀሰቀሰ በኋላ ከ15000 በላይ የኤርትራ ስደተኞች ከትግራይ ወደ ዳባት ዓለምዋጭ መጠለያ ጣቢያ እንዲሄዱ ይታወቃል። ከነዚህ መካከል አንዱ ሆኖ የነገሩን ሌላኛዋ አስተያየት ሰጪ በዳባት ያለው ሁኔታ ጥሩ ስላልሆነ ሶስት ልጆቻቸውን ይዘው ወደ ማይ አይኒ ካምፕ መመለሳቸውን ገልጿል። ነገር ግን እዚህም የመሰረታዊ አገልግሎቶች አለመኖር እንዳሳሰባቸው ነው የሚናገሩት።
ዳባት ያለው ሁኔታ ጥሩ አይደለም። በሽራ ድንኳን ውስጥ ነው የምንኖረው። ማንም ሰው ቀድሞ ሊገባና ሊያጠቃ ስለሚችል ለአደጋ የተጋለጠ ነው። የአካባቢው አየር ራሱ ለህፃናት የሚስማማ አይደለም። ባፍንጫቸው ደም እንዲፈስ የሚያደርግ የሰውነት መቆጣት ያስከትልባቸዋል። ከዛ በላይ ደግሞ የእርዳታ አቅርቦት የለም። የአንድ ወር ቀለብ ባለፈው ግንቦት ወር መጨረሻ ላይ እንደተሰጠ ከዛ በኋላ ለሶስት ወራት ያህል እርዳታ አልተሰጣቸውም። ቀድሞ የነበረው እርዳታ በቂ አይደለም። በዚህ ምክንያት ልጆችን ይዤ ወደዚህ መጥቻለሁ። ይሄው እዚህም እንዲሁ ይነጋል ይመሻል። ምንም የሚመጣ ነገር የለም። ምናልባት ፈጣሪ አንድ ነገር ይሰጠን እንደሆነ ይል እንጠብቃለን እንጂ ምንም የለም። በዚህ አጋጣሚ ግን እዚህ በማይ አይኒና በአዲ ሃሩሽ መጠለያዎች ብዙ ኤርትራውያን ስደተኞች እንዳለን ለነግርህ እፈልጋለሁ። ከዳባትም እንዲሁ ወደዚሁ እየተመለሱ ያሉ ስደተኞች አሉ።
በስደተኞቹ ስለሚነሳው ቅሬታ የተጠየቀው የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር UNHCR በኢሜይል በሰጠው ምላሽ በዳባት መጠለያ ጣቢያ የእርዳታ ስርጭት የተቋረጠው የአሜሪካው የተራድኦ ድርጅት USAID እና የዓለም ምግብ ፕሮግራም የእርዳታ አቅርቦት በማቆማቸው ነው ብለዋል። ይህ መረጃ ለስደተኞቹ እንዲደርሳቸው መደረጉን የተናገረው ተቋሙ አቅርቦቱ ባጠረ ጊዜ እንዲጀመር ከሚመለከታቸው አካላት ጋር እየተነጋገረ እንደሆነ አስታውቋል። በትግራይ ካምፖች ስላሉት የኤርትራ ስደተኞች በተመለከተ በሰጠው አስተያየት ደግሞ እዛ አካባቢ የነበሩ አብዛኞቹ ስደተኞች ወደ ዳባት መዛወራቸውን አውስቶ እዛው የቀሩት ግን አገልግሎት እንደማያገኙ ተነግረዋቸዋል ብለዋል። አሁንም ቢሆን UNHCR የማይጸብሪ አካባቢን መድረስ እንደማይችል ገልጿል። ስደተኞቹ በበኩላቸው የሚመለከታቸው አካላት እንዲደርሱላቸው ተማጽነዋል።
ለዓለም ከተቃልልና ኤርትራውያን
ድምጻችን ለዓለም አሰሙልን። ኤርትራውያንም ይሁኑ UNHCRም ይሁን የበጎ አድራጎት ድርጅቶችም ይሁኑ ሊደርሱልን ይገባል። የኢትዮጵያ መንግስትም ሊጠይቅና ሊያየን ይገባል። እኛ የኤርትራ ስደተኞች የኢትዮጵያ መንግስት በህጋዊ መንገድ መዝግቦ ነው የተቀበለን። ከሞት ከበሽታና ከርሃብ እንድንድን ባለንበት ይርዱን። ካልሆነ ግን ካለንበት ለመውጣት መንገድ ሊከፈትልን እንፈልጋለን። ወደ መቀለም ይሁን ወደ ሽራ እናንተ ዓለም አቀፍ ማህበረሰብ እንዲመለከተን እንደምታደርጉ ተስፋለን።
ስለዚህ ጉዳይ ከኢትዮጵያ የስደተኞችና ተመላሾች አገልግሎት አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ደቡብ አፍሪካ ትላንት ረቡዕ የሴቶች ቀንን አክብራ ውላለች። ይሁንና በሀገሪቱ በሴቶች ላይ የሚደርሱ ጥቃቶችን የሚከታተሉ አዋቂዎች እንደሚሉት እንደ አውሮፓውያን አቆጣጠር በዚህ ዓመት በመጀመሪያዎቹ 3 ወራት ብቻ ከ10000 በላይ አስገድዶ መደፈር አድራጎቶች መመዝገባቸውን ገልጸዋል። ከ900 የሚበልጡ ሴቶችም ተገድለዋል። ኬት ባሽሌ ተነጋገረቻቸው የመብት ተሟጋቾች ደቡብ አፍሪካ ለሴቶች ከዓለም አደገኛ ቦታ ሆናለች ያሉ ሲሆን ምን ቢደረግ እንደሚሻል ዓለም አጋርተዋታል። ቆንጅት ታዬ እንደሚከተለው አቀናብራለች።
ደቡብ አፍሪካ ውስጥ በየአመቱ ብሔራዊ የሴቶች ቀን የሚከበርበት በፈረንጆች አቆጣጠር ነሐሴ 9 ቀን በዘር መድሎ ዘመን የነበሩትን ኢፍትሃዊ ህግጋት ለመቃወም የተጠራው ሰልፍ መታሰቢያ ዕለት ነው። ካሮላይን ፒተርስ ለሴቶች መብት ተበሬታ ተሟጋች ናቸው። እንዲህ ሲሉ ያስረዳሉ።
And it comes from the call to action in 1956
by 1956 20,000 ሴቶች በሰልፍ ዋቲንት አባፋዚ ዋቲንት ኢምባኮዶ ሴትን መምታት አለትን መምታት ነው እያሉ በመዘመር ፕሪቶሪያ ወደሚገኘው የመንግስቱ መቀመጫ ዩኒየን ሃውስ የተጓዙበት ዕለት መታሰቢያ ነው። የዛሬዋ ዲሞክራሲያዊቱ ደቡብ አፍሪካ የጾታ እኩልነትን የሚያረጋግጥ ህገ መንግስት እንዳላት የሚናገሩት ካሮላይን ፒተርስ ቢሆንም በዚህ አመት መጀመሪያዎቹ ወራት ውስጥ በሰው እጅ የተገደሉ ሴቶች ቁጥር መጨመሩ በዓሉን በደስታ እንዳናከብር አድርጎናል ብለዋል።
As an activist that's been gender-based violence activist that's
በማህበረሰባችን ውስጥ ጾታዊ ጥቃቶች እንዲወገዱ ማህበራዊ አንቄ ሆኜ ለ30 አመት አሰርቻለሁ። በሴቶች ላይ የሚፈጸም ጥቃት በዚህ ደረጃ ተባብሶ አይቻለውም። በዚህ ሁኔታ እኛ የምናከብረው በዓል የለንም የምልበት ደረጃ ላይ ደርሻለሁ። እንደ አውሮፓውያን የዘመን አቆጣጠር የዚህ 2023 ዓመተ ምህረት የፖሊስ ሪፖርት መዝገብ እንደሚያሳየው በመጀመሪያዎቹ 3 ወራት ብቻ 10512 ሴቶች ላይ አስገድዶ የመድፈር ድርጊት ተፈጽሟል። 968 ሴቶች ተገድለዋል። የሀገሪቱ ፕሬዚደንት ሴሪል ራማፎሳም በሀገራቸው ሴቶች ላይ ጦርነት ላይ በሚገኝ ሀገር በሚደርሰው ደረጃ ከፍተኛ የሆነ ጾታዊ ጥቃት እንደሚፈጸም ተናግረው ነበር። እንደ ወረርሽኝ ተንሰራፍቷል ነው ያሉት። የደቡብ አፍሪካ የፖሊስ ሚኒስቴር ቃል አቀባይ ሊንድራዚ ቴምባ የሀገራችን ሴቶች ደህንነት ጉዳይ በእጅጉ እያሳሰበን ነው ሲሉ ተናግረዋል።
The SAPA says upscaling its operations to trace gender-based violence perpetrators.
ተቋማችን ጾታዊ ጥቃት ፈጻሚዎችን የመከታተል በተደጋጋሚ ጥፋት የሚፈጽሙትን የማሰር እንቅስቃሴዎችን በማጠናከር ላይ ነው። በተለያዩ ማህበረሰቦች ውስጥ ወንዶችን ለማናገር አቅደናል። Tears ወይም እንባችን በሚል የእንግሊዝኛ ምህጻር ስም የተቋቋመው ለጥቃት ለተጋለጡ ሴቶች በስልክ የነጻ አጣዳፊ እርዳታ አገልግሎት የሚሰጥ ድርጅት ስራ አስፈጻሚ የሆኑት ማራ ግሌኒ እንደሚሉት የመደፈር ጥቃት ደርሶብናል ብለው የሚያስታውቁ ሴቶች ሁልጊዜም በቂ እርዳታ ያገኛሉ ማለት አይደለም።
Women who go to the police station are frequently asked to go home.
ሴቶች ወደ ፖሊስ ጣቢያ ሄደው ሲናገሩ ከመርዳት ይልቅ ብዙውን ጊዜ ወደ ቤት ሽጅና ታረቂ ነው የሚሏቸው። ደቡብ አፍሪካ ውስጥ በሴቶች ላይ የሚፈጸም ጥቃት ስለምንድነው የተስፋፋው ተብለው የተጠየቁት የሴቶች እኩልነት መብት ከበሬታ ተሟጋች የሆኑት ሴት ማንቶዋ ሰለፒ በአሁኑ ጊዜ በሀገሪቱ ያለው የማህበራዊና ኢኮኖሚያዊ ቀውስ ብቻ ሳይሆን የአፓርታይዱ ዘመን አስከፊ ታሪክም ጭምር ለችግሩ አስተዋጽኦ እያደረጉ መሆኑን ነው ያመለከቱት።
I think with these men in South Africa we are dealing with generation.
እኔ እንደሚመስለኝ ከሆነ ደቡብ አፍሪካ ውስጥ ወንዶቹ ዘንድ በድህነቱ በቀደመው ዘመን በነበረው የፍትህ ጦት የተነሳ ከትውልድ ወደ ትውልድ ሲወርድ ሲወራረድ የመጣ ቁጣ አለ። እያየነው ያለነው እሱኑ ይመስለኛል። አክለውም ሲናገሩ የሴቶች መብት ከበሬታ ተሟጋቿ ደቡብ አፍሪካ ውስጥ ወንዶች የበላይ የሆኑበት ልማድ ይወገድ ዘንድ መንግስት ለሴቶች እኩልነት ትምህርት መስጠት ላይ ትኩረት አድርጎ መስራት እንዳለበት መክረዋል።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ምሽት የቪያ ማሪክ መሰናዷችንን ነው። በአማራ ህዝብ ላይ ለአመታት በማንነቱ የተነሳ የተለየ በደል ተፈጽሞበታል ያሉ ኢትዮጵያውያን ዛሬ በዋሽንግተን ዲሲ ሰልፍ አካሂደዋል። የሰልፉ አስተባባሪዎች የህሊና አደጋ ተጋርጦበታል የተባለውን ህዝብ የመከላከል አላማ አለው ላሉት የአማራ ህዝባዊ ሰራዊት ፋኖ ድጋፋቸውንም አሰምተዋል። በሌላ በኩል በኩል የኢትዮጵያ መንግስት ባለፈው አርብ ዕለት በአማራ ክልል ላይ ባወጣው ያስቸኳይ ጊዜ አዋጅ አፈጻጸም ያቋቋመው ያስቸኳይ ጊዜ ጠቅላይ መምሪያ እዝ በክልሉ የሚንቀሳቀሰውን የፋኖ ታጣቂ ዘራፊና ጽንፈኛ መንጋ ነው ብሎታል። የዛሬ ዋሽንግተን ዲሲ ሰልፈኞች በበኩላቸው በአማራ ህዝብ ላይ እየደረሰ ነው ያሉትን ግፍ በትጥቃዊ ትግል ለመመከት የፋኖ ታጣቂ የሚያደርሰውን እንቅስቃሴ ሌላ ስም በመስጠት ከተቀረው የኢትዮጵያ ህዝብ ጋር ለማራራቅ የሚደረገው ጥረት ሊቆም እንደሚገባ አሳስበዋል። አድማጭ ተመልካቾቻችን ይህንን መሰናዶ ከስላልደረሰልን በሰዓቱ ልናደርስላችሁ አልቻልንም፣ ግን የቪኦኤ አማርኛ የፌስቡክ ገጽ ላይ በመግባት እዛ ላይ የምናስቀምጠው ይሆናል። ትከታተሉት ዘንድ በአክብሮት እንጠይቃለን። ከይቅርታ ጋር የዕለቱን መሰናዶ እንግዲህ እየፈጸምን ነው። ኤደን ገረመው መሰናዶውን በመምራት፣ ጽዮን ግርማ በአርቶቱ፣ ብርሃን ኃይሉ ደግሞ ምስልና ድምፁን በማቀናበር ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን አብረናችሁ ቆይተናል። እናንተም አብራችሁን ስለነበራችሁ እናመሰግናለን። ሰላም ጤና ስጥልን። ደህና ደሩ። Thank you.